ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀምረ ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ መሰናዶዎች መካከል
አባትን ማጣት እንደ ቤተሰብ ቀላል አይደለም፣ ግን ቢሆንም ለእኔ ትልቅ ጥንካሬ ነበረ እና አባቴ ብዙ ነገሮች ሰርቷል።
የሰማችኋት በእድሜ ትንሿን የኢትዮጵያ ፓርላማ አባል ትደነቅ ገድሉን ነው። ትደነቅ የምሽት እንግዳችን ናት። ቆየት ብለን ሙሉ ሀሳቧን እናዳምጣለን።
ተስፋ መቁረጥ አያስፈልግም። የተማሩ ነገሮችን ቶሎ በዛው ፔጅ ቶሎ የማስተካከል ነገር መኖር አለበት።
ሊዲያ ክሌል አሁን የተከበሩ እንግዶችን ለመቀበል እየተነጠፉ ካሉ ለየት ያሉ ኢትዮጵያዊ ሰጋጆች ጀርባ ያለች ወጣት ናት። ስለ ልዩ የፈጠራ ውጤቶቿ በምሽቱ ትነግረናለች። እኒና ሌሎች ጉዳዮች የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። ንጉሡ ታምሬ ደግሞ የድምፅና ምስል ምህንድስናውን ይከውናል። ከሁሉ በፊት አጫጭር የዓለም ዜናዎች ይሰማሉ። ኤደን ገረመው
እንደምን አመሻችሁ አድማጮች። በትላንትናው ዕለት የተጠራው የተባበሩት መንግስታት የጸጥታው ምክር ቤት ስብሰባ ኢትዮጵያ ከሀገር እንዲወጡ ባዘዘቻቸው 7 የተባበሩት መንግስታት ድርጅት ከፍተኛ ባለስልጣናት ዙሪያ መክሯል። የድርጅቱ ዋና ጸሐፊ አንቶኒዮ ጉቴሬሽ ከሀገሪቱ የተባረሩት ከፍተኛ ባለስልጣናት በተከሰሱባቸው ጉዳዮች ላይ መረጃ እንዲቀርብላቸው ጠይቀዋል። በጸጥታው ምክር ቤት ውስጥ ኢትዮጵያን የወከሉት አምባሳደር ታዬ አጽቀሥላሴ የተባረሩት የድርጅቱ ሰራተኞች ድጋፍ የሚያስፈልጋቸውን ሰዎች ቁጥር በ1 ሚሊዮን በመጨመርና ያልተከሰሱ ሞቶችንም ሪፖርት በማድረግ የከሰሱ ሲሆን ዋና ጸሐፊውም በኢትዮጵያ መንግስት ለተባበሩት መንግስታት ድርጅት ተቋማት ያባረራቸውን 7 ባለስልጣናት በተመለከተ ያስገባው ማመልከቻ ካለ ማግኘት እሻለሁ፣ ምክንያቱም ይሄ ነገር ለእኔ ጠቃሚ ነው፣ ነገር ግን በጉዳዩ ላይ ምንም እውቀት የለኝም ሲሉ ተናግረዋል። ጉቴሬሽ አያይዘውም ከዚህ ቀደም ለጠቅላይ ሚኒስትር አብይ አህመድ የተባበሩት መንግስታት ድርጅት ሰራተኞች ገለልተኛ አይደሉም ብለው የሚያስቡ ከሆነ በቀጥታ ይንገሩኝና እመረምራለሁ ብያቸዋለሁ ያሉ ሲሆን እስካሁን ድረስ ለዚህ ጥያቄ ያገኘሁት ምላሽ የለም ብለዋል። ከዚህ በተጨማሪም ባለስልጣናቱ በተባበሩት መንግስታት ድርጅት ያለመከሰስ ቻርተር የተጠበቁ በመሆናቸው መባረራቸው ዓለም አቀፍ ሕግን የጣሰ ነው ያሉ ሲሆን ሰብአዊ ድጋፍ አቅራቢዎች በሚሊዮን የሚቆጠሩ ኢትዮጵያውያንን መከራ ለማቅለል እንዲችሉም ከመንግስት ትብብር እንደሚያሻቸው አስታውቀዋል። ጉቴሬሽ ከምክር ቤቱ ውጪ ለጋዜጠኞች በሰጡት ቃል የተባበሩት መንግስታት ድርጅትን ክብር መጠበቅ የእኔ ኃላፊነት ነው ሲሉ ተናግረዋል። ባለፈው ሐሙስ ኢትዮጵያ 7 የተባበሩት መንግስታት ድርጅት ከፍተኛ ባለስልጣናት እርዳታ በመቀልበስና ለትግራይ ኃይሎች የቴሌኮሙኒኬሽን መሳሪያዎችን በማስገባት የከሰሰ ሲሆን ትላንትና ዕለትም የኢትዮጵያው አምባሳደር ታዬ አጽቀሥላሴ ተደጋጋሚ ጥሰቶች ተከስተዋል፣ በዳርፉር እንደ አውሮፓውያን አቆጣጠር በ2000 ዓ.ም የነበረውን አይነት ክስተት ለመፍጠር ጥረቶች በሰራተኞቹ ተደርገዋል፣ በአንድ ሌሊት ጊዜ ውስጥም በድንገት 1 ሚሊዮን ተጠቂዎች ተፈጥረዋል ሲሉ የከሰሱ ሲሆን በተጨማሪም ኢትዮጵያን እንደ ሀገር ለማዋረድና ውሃትን ለማዳን የመጣር እጅግ ከፍ ያለና የተወሳሰበ ፍላጎት እንዳለ የሚያረጋግጡ መረጃዎች አሉን ሲሉ ምላሽ ሰጥተዋል። በቡርኪና ፋሶ ከ7 ዓመታት በፊት ከአሸባሪው እስላማዊ መንግስት አልቃይዳና የአካባቢው ሽፍቶች ጋር ጦርነት ከተጀመረበት ጊዜ አንስቶ እስካሁን ድረስ 400 የሚሆኑ ዜጎች ከሽብር ጋር በተያያዘ ተጠርጥረው የታሰሩ ሲሆን አንዳንዶቹም እድሜያቸው 16 ዓመት ያልሞላቸው ህጻናት ናቸው። ምንም እንኳን ሀገሪቱ የወንጀለኛ መቅጫ ህጓን ከ2 ዓመት በፊት ብታጸድቅም እስካሁን ድረስ ግን 2 ሰዎች ብቻ ናቸው ለፍርድ የቀረቡት። በዚህ የተነሳም የህጻናቱ ወላጆች ጭንቀት ውስጥ መውደቃቸውን እየተናገሩ ይገኛሉ። የዓለም የጤና ድርጅት ከሰሃራ በታች ባሉና ከቀላል እስከ ከፍተኛ ወባ የሚስፋፋባቸው የአፍሪካ ሀገራት ለህጻናት የወባ መከላከያ ክትባት እንዲሰጥ ትላንት ፈቀደ። ሞስኩሪክስ የተሰኘው ክትባት እንደ አውሮፓውያን አቆጣጠር በ2019 ዓ.ም በጋና በኬንያና በማላዊ ሙከራ የተደረገበት ሲሆን እስካሁን ድረስም 800,000 የሚሆኑ ህጻናት ተከትበዋል። የዓለም የጤና ድርጅት ከሰሃራ በታች ባሉ የአፍሪካ ሀገራት ውስጥ ወባ እድሜያቸው ከ5 ዓመት በታች ያሉ 200,000 ህጻናትን እንደነቀ በማስታወቅ ቀዳሚ የጤና ስጋት መሆኑንም አስታውቋል። ትላንት ሮብለት በዚህ በአውሮፓውያኑ ዓመት ማገባደጃ ላይ ሊደረግ ታስቦ የነበረው የዩናይትድ ስቴትስና የቻይና ስብሰባ በፕሬዝዳንት ጆ ባይደንና በቻይናው ፕሬዝዳንት ዢ ጂንፒንግ መካከል በድረገጽ አማካኝነት ተካሂዷል። ይህ ነገር የሆነው የብሔራዊ ደህንነት አማካሪ ጄክ ሱሊቨንና የቻይናው አቻቸው ያንግ ጄቺ በዙሪክ መገናኘታቸውን ተከትሎ ነው። ውይይቱ የመጣውም የባይደን አስተዳደር ቤጂንግ በታይዋን ላይ የምታሳድረውን ወታደራዊ ጫና እንድትቀንስና የንግድ ቃል ኪዳኗን እንድታከብር ግፊት በማ በማድረጉ ሁለቱ ሀገራት መካከል ውጥረት በመፈጠሩ ነው። ባለፉት ቀናት ውስጥም ቻይና 150 የጦር ጀቶችን በታይዋን የደህንነት ቀጠና ላይ ያበረረ ሲሆን ይህም ከባይደን አስተዳደር ማስጠንቀቂያ እንዲከተል አድርጓል። አድማጮች ለሐሙስ ምሽት ያስኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ ጋቢና ቪኦኤ መሰናዶች ጋር ታመሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
ኤደን ገረመው እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ አብራችሁን ስለሆናችሁ በእጅጉ እናመሰግናለን። አሁን ወደ ቀዳሚው ዘገባ እንሻገር። ከመላ ኢትዮጵያ የመጡ በህዝብ የተመረጡ ተወካዮች ስራቸውን ከሰሞኑ ጀምረዋል። ከ500 በላይ ተወካዮችን የሚይዘው የኢትዮጵያ ፓርላማ በእድሜ ትንሿን አባሉን ተዋውቋል። ትደነቅ ገልዱ ትባላለች። ዮናታን ዘብዴውስ ከወጣቷ ጋር ቆይታ አድርጓል። የእስካሁን ጉዞዋንና የመጪ ዘመን ህልሟን ያጋራናል።
ትደነቅ ገልዱ የ23 ዓመት ወጣት ስትሆን በ2013 ዓመተ ምህረት የመጀመሪያ ዲግሪዋን ከሐዋሳ ዩኒቨርሲቲ በኮምፒውተር ሳይንስ ተመርቃለች። የተወለደችው ኋላ በሰው እጅ የተገደሉት አባቷ የኢትዮጵያ ፓርላማ አባል በነበሩ ጊዜ አዲስ አበባ ሲኖሩ ሲሆን ያደገችው በሐዋሳ ከተማ በአበነዘር የህፃናት መርጃና ማሳደጊያ ውስጥ መሆኑን ትናገራለች። ትደነቅ አሁን የሱርማን ብሔረሰብ በመወከል በእድሜ ትንሿ የኢትዮጵያ ፓርላማ አባል መሆናለች። የአባቷ መገደል ለዚህ እንዳበቃትም ትገልጻለች።
በእርግጥ አባትን ማጣት እንደ ቤተሰብ ቀላል አይደለም፣ ግን ቢሆንም ለእኔ ትልቅ ጥንካሬ ነበረ እና አባቴ ብዙ ነገሮች ሰርቷል ለሀገሩ ለነበረበት አካባቢ እና ለእኔ ደግሞ አሁን ላለውበት እንድደርስ አባቴ ሲያደርጋቸው የነበሩትን ነገሮች ያው ማሳካት እንድችል ሲያደርጋቸው የነበሩት ነገሮች ለእኔ ትልቅ አስተዋጽኦ ፈጥረውልኛል። ለዛም ይመስለኛል ወደዚህ ነገር እንድሳ እንድገባበት ያደረገኝ።
ትደነቅ አሁን ደረስኩበት ለምትለው ደረጃ እንድትደርስ ይረዳት የህፃናት ማሳደጊያ እንደሆነም ትናግራለች።
እኔ ያው አባቴን ያው እናቴንም ሳጣ ያው ወደ ማሳደጊያ ነው የገባሁት። ያው በገባሁበት ወቅት ያው በጣም የደገፉኝ አበኔዘር ህጻናት ማሳደጊያ በጣም ትልቅ አስተዋጽኦ በህይወቴ ትልቅ አስተዋጽኦ የፈጠሩልኝ እነሱ ናቸው። እንዲህ በኮንፊደንስ እንዴት እንዳወራ ነጻነት እንዲኖረኝ አድርገው ነው ያሳደጉኝ። የምፈልገውን ነገር እንደ ማንኛውም ቤተሰብ አስተዳደግን አሳድገው ለዚህ ያደረሱኝ ያው እነሱ ትልቅ ሚና ፈጥረውልኛል በህይወቴ።
የኢትዮጵያ ፓርላማ አባል መሆኗም አባቷ ሳሳኩ አለፍ የምትላቸውን ጉዳዮች ለማህበረሰቡ ለማሳካት በር ከፍቶልኛልም ብላለች።
ለእኔ ትልቅ እድል ነው፣ ምክንያቱም ከዚህ በፊት አባቴ እዚህ ቦታ ላይ ነበረ እና የአባቴን ቦታ በመተካቴ በጣም ትልቅ ደስታ ነው የሚሰማኝ። ያው ከአባቴ በላይ የሆነ ስራ መስራት እንዳለብኝ ነው የሚሰማኝ እና ያው በዚህ በመድረሴ ደግሞ ፈጣሪን ላመሰግን እወዳለሁ።
ስለ ሱርማ ብሔረሰብ የምታውቃቸውን ለቪኦኤ ገቢና የተናገረችው ትደነቅ ሱርማ በተለያዩ ምክንያቶች ወደኋላ ይቅርና ድጋፍ የሚያስፈልግ አካባቢ መሆኑን ገልጻ ግና ብዙ የቤት ስራዎች እንደሚጠብቃትም ገልጻለች።
ያው ትልቁን እኔ የማድረግ ሀሳብ ህልምም ያለኝ አንደኛ መሰረታዊ የሆነ ፍላጎት አለ ለህዝቡ። ወደ እኛ አካባቢ አሁን እንደ ፍለክ የመጓጓዣ መንገድ የለም፣ በቂ የትራንስፖርቴሽን ስለሌለ ያ ነገር ቅድሚያ የምሰጥበት ዋና አላማዬ ነው። ሁለተኛው ደግሞ የአካባቢው ሰላምና ጸጥታ ያስፈልጋል። ያኛው ላይ በጣም ትኩረት የምሰጠባቸው ነገሮች ዋነኞቹ ሁለቱ ናቸው። ግን እሱ ሲተካከል ደግሞ ወደ ሌሎች የሚሰራባቸው ነገሮች ደግሞ አሉ። ዋነኛው ግን እነዚህ መሰረት በጣም ዋና እና መሰረታዊ ነገሮች ናቸው ለኔ።
ትደነቅ ራሷ ከሱርማ ብሔረሰብ ሴቶች ውስጥ በትምህርት ዩኒቨርሲቲ ገብታ በዲግሪ የተመረቀች የመጀመሪያ ሴት መሆኗን ትናገራለች።
በብዛት ሱርማ የምታወቀው ባህሎች አሉት፣ የራሱ የሆነ ባህሎች አሉት፣ ያበላል ዘይቤ አላቸው። የቤት ጫወቶች ጨዋታዎች አሏቸው፣ ጌሞች አሏቸው። ለምሳሌ የድንጋ ጨዋታ አለ። ወንዶች ተጋጥመው አንድ ሴት ልጅን የሚያገቡበት ጌሞች አሉ። የአመጋገባቸው ደግሞ በብዛት ገንፎ በጎመን የሚበሉት የበቆሎ ገንፎ፣ ያንን ነው የሚጠቀሙት። ያው በሌላ ነገር ደግሞ አለባበሳቸው ከሌላው አካባቢ ለየት ነው። ግን እነዚህ ነገሮችን መቅረፍ ያለብን ይመስለኛል።
ትደነቅ ያሳደጓትን ያስተማሯትንና እዚህ ቦታ ላይ እንድትደርስ ያደረሷትን አካላት አመስግናለች።
አቤነዘር ህጻናት ማሳደጊያ ያሉ በሙሉ ማመስገን ፈልጋለሁ። አባቴን፣ እናቴን፣ አቻጋዬና ማሚንም ማመስገን ፈልጋለሁ። ትልቅ አክብሮትና ምስጋና ለእነሱ ማቅረብ ፈልጋለሁ። እንዲሁም በአካባቢ ሲደግፉኝ የነበሩ አርብቶ አደር ኃላፊ የሆነ አቶ ምጭ ኩ ታምሩን ማመስገን ፈልጋለሁ። የጓደኞች የሚተወሽ ጓደኞች ላመሰግናቸው ወዳለሁ።
ለወጣቶች የምታስተላልፊው መልእክት አለ? ትደነቅ።
አዎ፣ አሬ ወጣት ስለሆንኩኝ ያው ተስፋ መቁረጥ እንደሌለባቸው ነው መናገር ፈልጋው። መቼስ ሁሉም ሰው የሚያልፍበት ነገር አለና እሱን ነገር በፍርሃት መሸሽ የለባቸው። መጋፈጥ ያንን ነገር መጋፈጥ እንዳለባቸው እና ማለፍ እንደሚችሉ እንዲያስቡ ፈልጋለሁ። እንዲሁም በባካችሁ ሴት በተለይ እንደዚህ ነገሮችን መሸሽ ሳይሆን ትክክለኛ መንገዳችሁን መርጣችሁ በትክክለኛው መንገድ እንዲሄዱ ነው መልእክቴን ማስተላለፍ የምፈልገው።
ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም።
ዮናታን እናመሰግናለን ለቀደመው ዘገባ። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምፅ። አብራችሁን ስለሆናችሁ በእጅጉ እናመሰግናለን በድጋሚ። አሁን ወደ ቀጣዩ ዘገባ እንሻገር። ከቅርብ ጊዜ ወዲህ በአደይ አበባ ያጌጠ አረንጓዴ ምንጣፍ በተለያዩ መንግስታዊና መንግስት ያልሆኑ ትልልቅ መሰናዶች ላይ መመልከት የተለመደ ነገር ሆኗል። እኛም ከዚህ ምንጣፍ ሀሳብ ጀርባ ያለችውን ወጣት ስራ ፈጣሪ ይዲዲያ ዳምጠውን ይዝንላችኋል። ኤደን ገረመናት ያናገረቻት።
ኢትዮጵያ በአፍሪካ ከፍተኛ የሆነ የቀርከሃ እንጨት ከሚገኝባቸው ሀገራት መካከል ናት። ይሁንና የቀርከሃ ምርቷ አሁንም ድረስ እዚህ ግባ የማይባልና ባህላዊ አስተዳደር ያለው ነው። ከሁለት ዓመት በፊት አክሊል የሚል ተቋም በመመስረት ቀርከሃን በመጠቀም ካልሲ፣ ብርድ ልብስና ምንጣፍ ማምረት የጀመረችው ወጣት ኢዲዲያ ዳምጠው ወደዚህ ነገር የተሳበችው የመመረቂያ ጽሑፏን ለመስራት በምትዘጋጅበት ወቅት በሀገር ውስጥ ጋዜጣ ላይ ካነበበችው ነገር ተነስታ መሆኑን ትናገራለች።
ልክ ዲግሪ እንደጨረስ ተቀጥሮ ይሰራ ነበረና የሰራበት ድርጅት የአሜሪካ ኮምፓኒ ያሆነ እንደ ቢዝነስ ዲቨሎፐር ነበረ የምሰራው። እሱ እንደምሰራበት ወቅት ደግሞ የሰራው ማስተርሴን ማልነበረና የሪሰርች ቶፒክ በምመርጥበት ጊዜ የተለያየ ነገር ማየት ጀመርኩኝ እና የሆነ ጋዜጣ ላይ ሪፖርተሮች የሆነ ጋዜጣ ላይ ወጣ ነበረ አርቲክል ያነበብኩት ስለ ባምብጻፈ ኢትዮጵያ ውስጥ እና ብዙ ነገሮች መስራት እንደሚቻል እንደዚህ አይነት ነገር አነበብኩኝ እና ከጣሉ ነገሮችን ሰብስቢ የሆነ የሚያምር ነገር መስራት እንደ ሆቢ ነበረኝ እና እሱን ሆቢ ከዚህ እርካ በጣም መስራት ፈለኩኝ። እዚህ ነገር ላይ እንዴት ነው ራሴ ላይክ የሆነ ባለኝ ሪሰርች ወር ባለኝ እውቀት እንዴት ኮንትሪቢዩት ላድረግ እችላለሁ በሚል ተነሳሽነት ፈጠረብኝ እና ማንበብ ጀመርኩኝ እና
የመመረቂያ ጽሑፏን ካስገባች በኋላ ስለ ቀርከሃ ያወቀችውን ነገር ለመተግበር ከስድስት ወራት በላይ እንደፈጀባትም ታስታውሳለች። የመጀመሪያ ምርቷ ሳባ ካልሲ በቶሎ ተቀባይነት እንዳገኘ ነው የምታስረዳው።
የካልሲ አይዲያ መጣልኝ። ሰው የሚያደርገው ነገር ነው አክሰሰሪ ነው ምናምን የሚለው እሱን ሞር እሱ ላይ መጀመሪያ እንትን አልኩኝ እና እሱ ሰርተን ገበያ ላይ በምናወጣበት ጊዜ ተቀባይነት አገኘ ሰውም እና ያንን ፊድባክ ደግሞ በመስማት ሞር ሌሎች ፕሮዳክቶች ኢንትግሬት ለምን አይደረም በሚል የሌሎች ፕሮዳክቶች በአትሊስት እንደዛ ቻልኩኝ ማለት ነው።
ቀርከሃ ጸረ ባክቴሪያና ጸረ ፈንገስ ባህሪ ያለው እጽዋት ሲሆን ከቀርከሃ የሚሰሩ ምርቶችም ዘላቂነት ያላቸው እንደሆኑ ባለሙያዎች ይናገራሉ። ዲዲያ ብዙ ሰዎችን የሚያስገርመው የአክሊል ምርቶች ለስላሳና ምቹ መሆናቸውን ገልጻ፣ በተጨማሪም እቃዎቹ አርጅተው ሲጣሉ ከእጽዋት የተገኙ በመሆናቸው በአካባቢ ላይ ምንም አይነት አሉታዊ ተጽዕኖ እንደሌላቸውና ይህም ከካልሲ በተጨማሪ ወደ ብርድ ልብስና ምንጣፎችም እንድትሻገር እንዳደረጋት ነው የምትገልጸው።
ኮሚኒቲ ውስጥ ደግሞ እንዴት በሌላ መልኩ የኛ ፕሮዳክት ሊገባ ይችላል ይሄንን ብዬ በማስብበት ጊዜ፣ ሌላው ቤት እናያየሁት ቤት በምናይበት ጊዜ በጣም ከቤቶች ውስጥ ደግሞ ያንን እቃ በጣም ኖትስ ማድረግ ጀመርኩኝ እና ምንጣፍ ሊግሪ ሁሉም ሰው ቤት በብዛት ብዙ ቤቶች ውስጥ ለነገር ነው እና እንደ ስቴትመንት መናገሪያ ፖይንት ይሆናል ብዬ አሰብኩኝ። እና አኳያ ለምን ቴስት አናደርገውም ብለን ሞከር ነው ማለት የሰውን ፊድባክ ለመያለን ዲዛይኖችን የጨመረ መጣል።
አዲስ ስራ መጀመር ከባድ መሆኑን የምትናገረው ኢዲዲያ ወጣቶች በተለይ ተስፋ ባለመቁረጥ የተለያዩ ዓለም አቀፍ ውድድሮች ላይ በመሳተፍ እና በዙሪያቸው ሊያበረታቷቸው የሚችሉ ሰዎች እንዲኖሩ በማድረግ የፈጠራ ስራዎቻቸውን ማሳደግ ይችላሉ ትላለች።
ስራ ፈጣሪ ሆኖ መስራት ላይ ስመጣ ያው አይሆንም አይሰራም ብሎ ተስፋ መቁረጥ አያስፈልግም። የተማሩ ነገሮችን ቶሎ በዛው ፔጅ ቶሎ የማስተካከል ነገር መኖር አለበት። እኔ አሁን እግዚአብሔር ይመስገን እናትና አባቶች ያግዙኛል፣ ወንድሞች በጣም ያግዙኛል እና ያ ለእኔ ብርታት ሆኖኛል። በቃ አይሆንም ብዬ በሚተውበት ጊዜ አይ እንዲህ እኮ ብታረጊው ምናምን ብለው አይዲያ ይሰጡኛል እና በዛ አኳያ በጣም ሰው ሲኖር ይጠቅማል በጣም። ሌላ ደግሞ ራሴን ደግሞ ሌላ ማድረግ የሚቻለው ነገር የተለያዩ ተቋሞች አሉ። እንደዚህ አይዲያ ሌላ አይዲያ በሚኖርበት ጊዜ በስልጠና ወይም በገንዘብ ሊያግዙ የሚችሉ ብዙ ተቋማቶች አሉ ዓለም ላይ እንደ ኢትዮጵያነት ያሉ ሀገሮችን በዛ መልኩ የኢትዮጵያ ወጣቶች እንዲያድጉ የሚፈልጉ የተለያዩ ተቋሞች አሉና እዛ ላይ በማመልከት የተለያዩ እገዛዎች ሊገኙ ይችላሉ እና እኔ አሁን እንደዛ እንደዛ ነገር አድርጌያለሁ። ዓላማዬ አትሊት የተለያዩ ሎካል አርቲስተሪ ይሄ አቃዎች ወይም ደግመን ቦታ እንዲሆን ነው የምፈልገው። አሁን ብዙ ነገሮች መስራት እንፈልጋለን። ሪሰርች ዋይስ ደግሞ አየር ለሰዎችን ጥሩ የሆኑ ማቴሪያሎች ላይ
አክሊል ተቋም ከቀርከሃ የተሰሩና ልዩ ልዩ ኢትዮጵያዊ ንድፎችን የያዙ ምንጣፎች ከሳምንት በፊት በአዲስ አበባ ሙዚየም ለአውደ ርዕይ አቅርቧል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ኤደንን አመሰግናለሁ። በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው። ማናቸው ማስተያየቶች ቢኖራችሁ በማህበራዊ መገናኛችን በኩል ልታደርሱን ትችላላችሁ። አሁን ወደ ቡርኪና ፋሶ እናቀናለን። ታዳጊዎችን ጨምሮ ከ400 ሰዎች በላይ ቡርኪና ፋሶ ውስጥ በሽብር ወንጀል ተጠርጥረው ከተያዙ በኋላ ያለ ፍርድ ለአመታት ቆይተዋል። የቪኦኤው ሄንሪ ዊልኪንስ በህግ አጣብቂኝ ውስጥ የሚገኙትን ታሳሪዎች ቤተሰቦች አነጋግሯል። እንደሚከተለው ይቀርባል። ሀውሪቱ ሲድቤ ልጇን ጨምሮ ሶስት የስጋ ዘመዶቿ በቡርኪና ፋሶ ጥብቅ እስር ቤት ውስጥ ላለፉት ሶስት ዓመታት በእስር ውስጥ ይገኛሉ። ለደህንነቷ ሲባል ስሟን የቀየርነው ሲድቤ ዘመዶቿ ለምን በቁጥጥር ስር እንደዋሉ እስከዛሬም እንደማታውቅ ትናገራለች። ቡርኪና ፋሶ በእስላማዊ መንግስት አልቃይዳና የአካባቢው ሽፍቶች ላይ የዛሬ 7 ዓመት ጦርነት ካወጀች ወዲህ ቢያንስ 400 ሰዎች በሽብር አሊያም በተያያዥ ወንጀሎች ተጠርጥረው በቁጥጥር ስር ውለዋል። አንዳንዶቹ እድሜያቸው ከ16 ዓመት በታች የሚገኙ ህጻናት ናቸው።
ከጎበኘኋቸው አንድ ዓመት አለፈ። ይሄ ሆነው መጎብኘት የምችልበት መንገድ ስለሌለ ነው። ከሁለት ሳምንት በፊት ወንድሜ ከጎበኛቸው በኋላ በምን ሁኔታ ላይ እንዳሉ ዜናውን አድርሶኛል።
ምዕራባዊት አፍሪካዊት ሀገር ቡርኪና ፋሶ የሽብር ወንጀልን የሚመለከት የወንጀለኛ መቅጫ ህግ ከሁለት ዓመታት በፊት አውጥታለች። እስካሁን ድረስ ግን ፍርድ ቤት ቀርበው ጥፋተኛ የተባሉ ሁለት ሰዎች ብቻ ናቸው። ሲዲቤ ዘመዶቿ ዚኒያሬ በሚባለው ከተማ ውስጥ በሚገኝ በእጥፉ በተጨናነቀ እስር ቤት ውስጥ እንደሚገኙ ትናገራለች።
በእውነቱ የህግ ድጋፍ እፈልጋለሁ። ጉዳያቸው የሚከታተልና ነፃ የሚያስደርጋቸው ጠበቃ እፈልጋለሁ። በእስር ቤት ውስጥ ቀጠሯቸውን መጠባበቅ ከጀመሩ ረጅም ጊዜ አልፏል።
በተመሳሳይ ለደህንነቷ ሲባል ስሟ የተሸሸገው ኩምባ ባሪ ልጆቿ ካለ ፍርድ ሂደት ከታሰሩ ሁለት ዓመታት እንዳለፉ ትናገራለች።
ማንባት አላቆምኩም። ለምን እንደታሰሩ ምክንያት አልተሰጠኝም። ባለስልጣናት ልጆቼ ለምን እንደታሰሩና በዚያ እስር ቤት እንደተጣሉ ምክንያቱን እንዳውቅ እንዲረዱኝ ይፈልጋለሁ። እድሜ ገፍቷል። ስራም የለኝም። ከሚስትና ልጆቻቸው ጋር ነው የምኖረው። እነሱን መመገብ አዳጋች ነው። ባለቤቴም አርጅቷል። በዚህ ሁኔታ በቤት ውስጥ ያለነው ሁሉ እየተሰቃየን ነው።
ሚ አንዳ ለማለደ ካምፔን ጓንጉ
ዳውዳ ዲያሎ የቡርኪናቤ ሰብአዊ መብት ተሟጋች ናቸው። እሳቸው አንዳንድ ታሳሪዎች እስከ 5 ዓመታት ለሚቆይ ጊዜ ፍርድ እንደጠበቁ ይናገራሉ። እንደ ሰብአዊ መብት ተጠባቂነታችን ይሄ የቅድመ ፍርድ ችሎት መጠኑን ያለፈ ሆኖ አግኝተነዋል። በሕግ መታረም ያለበት እንግልት ነው። አንድ ሰው ፍርድ እስኪያገኝ ላልተገደበ ጊዜ በእስር ማቆየት አንችልም። ፍትህ የማይገኝ ከሆነ ለበለጠ ግጭትና መግዳደር ይዳርጋል ነው ያሉት። የሽብር ወንጀሎችን እንዴት ማየት እንደሚገባ ለማስገንዘብ በተጠራ ጉባኤ ላይ የሀገሪቱ ፕሬዚደንት ሀገሪቱ የሽብር ወንጀል ተጠርጣሪዎችን መክሰስ እንደምትቀጥ ተናግረዋል። ፕሬዚደንት ሮሽ ካቦሬ የመጀመሪያውን የሽብር ክስ በማከናወናችን ደስተኛ ነን። ሁሉንም ማሳሳቢ ሁኔታዎች መረዳቴንና መንግስት ነገሮችን እንደሚያስተካክል አረጋግጥላችኋለሁ። የበጀት ተግዳሮት እንዳለብን ከግምት ውስጥ ማስገባት አለብን። ይሁንና እስካሁን ያሉትን ለማስፈጸም ጥረት ይደረጋል ነው ያሉት።
Nous devons tenir compte du fait que nous avons des difficultés financières, mais je pense qu'un effort peut être fait pour accompagner ce qui est déjà dit.
የሁለቱ ሰዎች የፍርድ ሂደት የመሻሻል ምልክት ቢሆንም ሌሎች ሂደቶች በምን ፍጥነት ይከተላሉ የሚለው ለወደፊቱ የሚታይ ይሆናል። ጋቢና VOA ከአሜሪካ ድምጽ ይቀጥላል። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። ፌስቡክ እንደገና ተመልሶ አነጋጋሪ ድርጅት ሆኗል። የድርጅቱን የውስጥ አሰራር ያጋለጡት የቀድሞ ሰራተኛ በዚህ ሳምንት አደባባይ በመውጣት በማህበራዊ ትስስር ሚዲያው ላይ መመስከራቸው ድርጅቱ ላይ ለሚካሄደው ምርመራ ተጨማሪ ሆኗል። በVOA ዘገባ ቲና ትሪን የተጠናቀረውን ዘገባ ድርጅት ደስታ እንደሚከተለው ያሰማናል።
ግዙፉ የማህበራዊ ሚዲያ ኩባንያ ኢንስታግራም እና ዋትስአፕ የተሰኙ ተጨማሪ የማህበራዊ ሚዲያ የትስስር መድረኮችን ይቆጣጠራል። ድርጅቱ አሁን ተመልሶ መነጋገሪያ ሆኗል። የቀድሞ የፌስቡክ ሰራተኛ ፍራንስ ሃውገን እንዲህ ብለዋል።
I'm here today because I believe Facebook's products
እዚህ ያለሁበት ምክንያት የፌስቡክ ውጤቶችን ህጻናት ስለሚጎዱ፣ ክፍፍልን ስለሚፈጥሩና ዴሞክራሲያችንን ስለሚያዳክሙ ነው።
ፍራንስ ሃውገን ፌስቡክ ውስጥ የፕሮጀክት ስራ አስኪያጅ ሆነው ለሁለት አመታት ሰርተዋል። ከዚህ ወዲህ የድርጅቱን አሰራር በማጋለጥ ይታወቃሉ። ትናንት ማክሰኞ ሃውገን በህግ መወሰኛው ምክር ቤት ፊት ቀርበው ምስክርነታቸውን ሰጥተዋል። በድርጅቱና ከድርጅቱ ጋር ተያይዞ ባሉ እንደ ኢንስታግራም አይነቶቹን አፕሊኬሽኖች አስመልክቶ ባሉ ችግሮች ላይ ሆን ብሎ እርምጃ ያለመውሰድ፣ ዳተኝነትና ግልጽነት የጎደለው አሰራር መኖሩን መስክረዋል። መስካሪዋ ፌስቡክ በአሰራሩ ከእውነት ይልቅ በአብዛኛው የቅጥፈት ወሬዎችን በፍጥነት በማሰራጨትና የተሳሳቱ የኢንፎርሜሽን ዘመቻዎችን በዩናይትድ ስቴትስም ሆነ በመላው ዓለም ወደ መርጨት ያደላል ብለዋል። ፍራንሲስ ሃውገን እንዲህ ይላሉ።
The company's leadership knows how to make Facebook and Instagram safer.
የድርጅቱ አመራሮች ፌስቡክና ኢንስታግራምን እንዴት አድርገው ደህንነቱን የተጠበቀ መድረክ ማድረግ እንደሚቻል ያውቃሉ። ይሁን እንጂ በከፍተኛ መጠን የሚያጋብሱት ትርፍ በመኖሩ ሰዎችን የሚያስቀድም ለውጥ ማድረግ አይፈልጉም።
ፌስቡክ ራሱ እንዳደረገው ጥናት ኢንስታግራምን የሚጠቀሙ 32 ከመቶ የሚሆኑ ወጣት ልጃገረዶች ስለ ሰውነት ቅርጻቸው መጥፎ ስሜት እንደሚሰማቸው የገለጹ ሲሆን ኢንስታግራም የበለጠ ያሳሰባቸው መሆኑን ተናግረዋል። ፍራንሲስ ሃውገን እንዲህ ብለዋል።
Facebook knows that its amplification algorithms
ፌስቡክ በፈጠረው የማጉያ ቀመሮቹ ወይም አምፕሊኬሽን አልጎሪዝምስ የተጠቃሚዎችን ደረጃ ለመልመድ አጉልቶ የሚያጋንኑ መስፈርቶችን ይጠቀማል። ይህ ህጻናትን እንደ ጤናማ የምግብ አሰራሮች ከሚመስሉ ከሀገር ጉዳዮች አንስቶ የአመጋገብ ጉድለትን እስከሚሰብኩ ይዘቶች ድረስ በአጭር ጊዜ ውስጥ እንዲተዋወቁ ያደርጋል።
ፌስቡክ ግን ሃውገን በምስክርነታቸው ወቅት የተናገሩት በድርጅት ውስጥ መመልከት ከቻሉት ከተወሰኑት የጥናትና የፖሊሲ ውጤቶች ብቻ ተነስተው ነው ይላል። የኒው ሜክሲኮ ክፍለ ግዛት ዲሞክራቱ ሴኔተር ቤን ሬ ሉላን የሚከተለውን ጥያቄ ለፌስቡክ የዓለም አቀፍ የደህንነት ኃላፊ አንቲገን ዴቪስ ሰንዝረዋል።
Has Facebook ever found a change to its platform?
Facebook በተጠቃሚዎቹ ላይ ጉዳት ሊያመጣ የሚችል ለውጥ በመድረኩ ተመልክቶ ያውቃል? በተጠቃሚዎች ቁጥርም ሆነ በገቢ ላይ ጭማሪ ስለሚያመጣስ ወደፊት ገፍቶበታል?
የፌስቡክ ዓለም አቀፍ የደህንነት ኃላፊው አንቲገን ዴቪስ እንዲህ በማለት መልሰዋል።
has not been my experience at all at Facebook. We care deeply about the safety and security.
እንደዚያ ያለ ነገር በፍጹም በፌስቡክ ተመክሮ አያውቅም። መድረካችንን ለሚጠቀሙ ሰዎች ደህንነት በሚገባ እንጨነቃለን። ለዚህም 12 ቢሊዮን ዶላር መዋለ ነዋይ አፍሰሰንበታል። በዚህ ላይ የሚሰሩ በሾዎች የሚቆጠሩ ሰራተኞች አሉን። ጉዳዩን የምናስተናግደው በዚያ መንገድ ነው።
በሴቶች ላይ የምታደርሱትን ጥቃት አቁሙ የሚል ድርጅት መስራችና የፌስቡክ ተቺ የሆኑት ሸሪን ሚሼል የፌስቡክ ሰዎች ሁሌም ቃላቸውን እንዲሰጡ ሲጠየቁ በሚሰጧቸው መልሶች ወደፊት እናሻሽላለን የተለየን እና የተሻለን እንሆናለን ይላሉ። ከዚያ በቃ ይሄዳሉ። ምንም የሚፈጠር ነገር የለም ወይም በአብዛኛው ምንም የተፈጠረ ነገር የለም ብለዋል። አያይዘውም እንደሚመስለኝ ግን ለመጀመሪያ ጊዜ አሁን ማረጋጋጫ የተገኘ ይመስለኛል። መረጃው ይያላቸው ማድረግ ያለባቸው ነገር መኖሩን ያወቁ ግን ያላደረጉት ነገር ነው በቃ አላደረጉትም ብለዋል። አንዳንዶቹ ፌስቡክን ትንባሃው ድርጅቶችን ገጥሞቸው ከነበረው አስጨናቂ ጊዜ ጋር ያመሳስሉታል። ዲሞክራቱ ሴኔተር ሪቻርድ ብሉሜንታል እንዲህ ይላሉ።
ፌስቡክና
ትላልቆቹ የቴክኖሎጂ ኩባንያዎች ትልቁ የትንባሃው ዘመን የገጠማቸው ይመስላል። ሂሳብ የሚያወራረዱበት ጊዜ። ትላልቆቹ የትንባሃው ድርጅቶችም ምርታቸው ካንሰር እንደሚያመጣ ማወቃቸው ብቻ አይደለም፣ ራሳቸው ሰርተው የደረሱባቸው ጥናቶች መኖሩን ስናውቅ ፋይሎቹን ሰውረዋቸዋል።
ፌስቡክ ጉዳት ማምጣቱን አስመልክቶ በቀረበው ክስ ህግ አውጪዎችና ተቆጣጣሪ ተቋማት ውሳኔዎችን መውሰድ አለመውሰዳቸው የሚታይ ይሆናል። ፌስቡክም የሚሰጠው ምላሽ ምን ሊሆን እንደሚችል ግልጽ
ጋቢና VOA ከአሜሪካ ድምፅ ወደ እናንተ እየቀረበ ያለ ልዩ መርሃ ግብር ነው። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። አሁን የዕለቱን ግሩም ሙዚቃ የምትጋበዙበት ሰዓት ነው። ዛሬ ዳዊት ቸርነት ንስርን ይጫወትልናል። ስላሻችሁ በእጅጉና አመሰግናለን። በመስተንግዶ ሀብታሙ ስዩም፣ በድምጽና ምስል ምህንድስና ደግሞ ንጉሱ ታምሬ። እስካሁን ድረስ አብረናችሁ ነበርን። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።
ናይ መልስከቱ ወደ ላይ ከፈለ መሰጫጭቶ